እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። ኢትዮጵያዊው አትሌት ሙሌ ዋሲሁን በትላንቱ የባርሴሎና ጎዳና ሩጫ ውድድር የኮርሱን ሬኮርድ በማሻሻል ድል ተቀዳጅቷል። ለሴቶቹ ለባህሬን የምትሮጠው ጠጅቱ ዳባ ኢትዮጵያዊቷን ዲባቤ ኮማን በአንዲት ሴኮንድ ቀድማ ገብታለች። በፒዮንግቻንግ ሰሜን ኮሪያ እየተካሄደ ያለው የክረምት ኦሎምፒክ እጅግ መቀዝቀዝ የአንዳንድ ውድድሮች መርሃ ግብር ለሌላ ጊዜ እንዲቀየር አስገድዷል። ሌሎች ዜናዎችም አሉን፣ አብራችን ቆዩ። ሙሌ ዋሲሁን ትላንት ስፔን ባርሴሎና በአስመስጋኝ ሁኔታ ያሸነፈበትን የጎዳና ሩጫ ውድድር ዜና አላስቀድም። እንዳልኩት የኮርሱን ሬኮርድ በማሻሻል ጭምር ነው ድል የተቀዳጀው። የገባበት 59 ደቂቃ ከ44 ሴኮንድ በኦሎምፒክ ማራቶን ሻምፒዮኑ ኬንያዊው ኤሉድ ኪፕቾጌ ከአምስት ዓመታት በፊት ካስመዘገበው ሬኮርድ ጊዜ ላይ 20 ሴኮንድ ላጭቶለታል። የ24 ዓመት ወጣት አትሌት ሙሌ ዋሲሁን ባለፈው ጥቅምት በአምስተርዳም ማራቶን ተሳትፎ በ2:05:39 መግባቱ ይታወሳል። ባርሴሎና ላይ መሮጥ ድንቅ ልምድ ማካበቻ ነው። መላ የውድድሩን ርቀት የሮጥኩት ደግሞ በጥሩ ስሜት ቢሆንም ፍጥነቴ ይህን ያህል አስደሳች ይሆናል የሚል ግምት አልነበረኝም። ወደ ኋላ ላይ ከሌሎቹ ጋር የፈጠርኩትን ርቀት ከተገነዘብኩ በኋላ ግን ለሬኮርድ ማሻሻል ሮጫለሁ ብሏል ወጣት ሙሌ ለጋዜጠኞች ሲናገር። ከወንዶቹ ጋር በተመሳሳይ ጊዜ በተካሄደው የሴቶቹ ውድድር ቀዳሚ ስድስቱ የተለዩት ገና አምስተኛው ኪሎ ሜትር ላይ እንደደረሱ ነው። በዚያ ውስጥ ለባህሬን የሚሮጡት ጠጅቱ ዳባና ሚሚ በለጠ፣ የሩዋንዳዋ ሳሎሜ ኒራሩ ኩንዶ፣ ኬንያዊቷ ሱዛን ኪፕሳንግ፣ ኢትዮጵያዊቷ ዲባቤ ኩማና የታንዛኒያዋ ፌሉና ማታንጋ ነበሩ። 59ኛው ደቂቃ ላይ ማታንጋ የተዳከመች ስትመጣ ፖዲየሙ ላይ የምናያቸው ጠጅቱንና ዲባቤን እንደሚሆን ግልጽ ሆነ። አሁን በመጨረሻ የሆነው ጠጅቱ ዳባ በ1:08:36 አንደኛ፣ ዲባቤ ኩማ በ1:08:37 ሁለተኛ፣ የሩዋንዳዋ ሳሎሜ ኒራሩ ኩንዶ ሶስተኛ። ለመጀመሪያ በሮጥኩት በባርሴሎና በመንገዱ ግራና ቀኝ የነበሩ ተመልካቾች ከመጀመሪያው እስከ መጨረሻው አበረታተውኛል። ጥንካሬ ያገኘሁትም በዚያ እንጂ አስቸጋሪ ውድድር ነበር ብላለች ለባህሬን ሯጯ ጠጅቱ ዳባ። በዚሁ ወደ ፒዮንግቻንግ ሰሜን ኮሪያ የክረምት ኦሎምፒክ ወደሚካሄድበት ዓለም እንሸጋገራለን። በጣም ነፋሻና ቀዝቃዛውም የበረታ በመሆኑ ዛሬ መካሄድ የነበረበት የሴቶቹና የትላንቱ የወንዶቹ ቁልቁለት ሸርተቴ ውድድሮች ለሐሙስ ተላልፈዋል። እስካሁን ካናዳ ወርቁን በከዋክብቱ ቲሳ በርቹና ስካት ሚር አማካኝነት ወስደዋል። ሩሲያ ብር አግኝታለች፣ ዩናይትድ ስቴትስ ነሐስ። ይህ በእንዲህ እንዳለ የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚደንት ቶማስ ባህ ከፒዮንግቻንጉ ውድድር ፍጻሜ በኋላ ሰሜን ኮሪያን እንደሚጎበኙ ኮሚቴው ዛሬ ባወጣው መግለጫ አስታውቋል። ቃል አቀባዩ ማርክ አዳምስ ስለዚሁ ሲናገሩ ለፕሬዚደንቱ ግብዣው የቀረበላቸው አይኦሲ ባስተናገደው የሁለቱ ኮሪያዎች ንግግር ወቅት ነው ብለዋል። በሌላ በኩል ሰሜን ኮሪያ የክረምት ኦሊምፒኩን ውድድሮች ለራሷ የፖለቲካ ጥቅም ለማዋል ሞክራለች ተብሎ በዩናይትድ ስቴትሱ ምክትል ፕሬዚደንት ማይክ ፔንስ የቀረበውን ስሞታ ቶማስ ባህ ውድቅ አድርገዋል። ይህን በዚሁ ላብቃ። አድማጮች፣ ቀጥሎ ለሀገር ውስጥና ሌሎች ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ 15ኛ ሳምንት ጨዋታዎች የተካሄዱት በክልል ከተሞች ብቻ ነው። ይህም ሊሆን የቻለው ቅዱስ ጊዮርጊስ በአዲስ አበባ ስቴዲየም ለአፍሪካ ክለቦች ሻምፒዮንስ ሊግ፣ እንዲሁም ወላይታ ዲቻ ከሀገር ውጭ ዛንዚባር ላይ ለአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ቅድመ ማጣሪያ ጨዋታ ስለነበረባቸው ነው። በዚህም መሰረት መቀሌ ላይ መቀሌ ከተማ ከኢትዮጵያ ቡና ያለ ግብ ባዶ ለባዶ ሲለያዩ፣ አዳማ ላይ አዳማ ከተማ ከጅማ አባ ጅፋር፣ ሲዳማ ቡና ከኢትዮ ኤሌክትሪክ ሁለቱም ግጥሚያዎች በተመሳሳይ 1-1 አቻ ወጥተዋል። ጎንደር ላይ ፋሲል ከተማ አርባ ምንጭ ከተማን አስተናግዶ በመሐመድ ናስር ብቸኛ ግብ ፋሲል ከተማ 1-0 አሸንፏል። ሌሎች ጨዋታዎችም የተካሄዱ ሲሆን የዚሁ ውድድር አካል የሆነው የደደቢትና መከላከያ ጨዋታም ዛሬ በአዲስ አበባ ስቴዲየም ይካሄዳል። የዛሬውን የደደቢትና መከላከያ ውጤቱን ሳይጨምር በደቢት በ25 ነጥብ ፕሪሚየር ሊጉን ሲመራ በእኩል 25 ነጥብ በጎል ተበላልጦ መቀሌ ከተማ ሁለተኛ ነው። ጅማ አባጅፋር፣ አዳማ ከተማና ሲዳማ ቡና ሶስቱም በኩል 22 ነጥብ ሶስተኛ፣ አራተኛና አምስተኛ ደረጃ ላይ ተቀምጠዋል። ጌታነህ ከበደም ከደደቢት በዘጠኝ ጎል ኮከብ ግብ አግቢነቱን አለቀቀም። ሌላው የእግር ኳስ ዜና የአፍሪካ ሻምፒዮንስ ሊግና የአፍሪካ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ ጨዋታዎች ቅዳሜና እሁድ በተለያዩ የአፍሪካ ከተሞች ተካሂደዋል። እዚህ በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ከደቡብ ሱዳኑ ዋኡ አልሰላም ለአፍሪካ ሻምፒዮንስ ሊግ የነበረባቸውን የመጀመሪያ ቅድመ ማጣሪያ እንግዳው ቡድን ባለመምጣቱ ቅዱስ ጊዮርጊስ በፎርፌ አሸናፊ ሆኗል። አቶ ጁኔዲን ባሻ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ናቸው። የዋኡ አልሰላም አለመምጣቱን አስመልክተው የሚከተለውን ተናግረዋል።
ቁርጥ ያለ በዚህ ጊዜ ልመጣልን የሚል መስጠት እያቃታቸው በየቀኑ ሲቀያየሩ ቆይቷል። በስተመጨረሻ አሁን እስካሁን ደስ ባለው ዛሬ ቋት ባለው መረጃ ዛሬ 3 ሰዓት ባት እንደጣም ስለነበረ አሁንም አልመጡም። ባለ መረጃ እንደማይመጡ ነው። ይህን እንግዲህ ቅዱስ ጊዮርጊስና ፌዴሬሽኑን በጋራ በመሆን ከፍተኛ ግንኙነት ስናደርግ ነው የቆየነው። ኮሚሽነሩም ከኛ ጋር ተደባልቋል። ኬንያዊ ነው ለዚህ ጨዋታ የተመደበው ኮሚሽነር። አሁን በስተመጨረሻ እንደማይመጡ ተረድተናል። አንመጣም የሚል በአሁን ደረጃ እየተሰማ ነው ያለው ከነሱ። ይህንንም ደግሞ ለካፍ የሚመለከታቸው ውድድር ኃላፊዎች ሪፖርት ተደርጓል።
ሌላው ወደ ዛንዚባር ያመራው ወላይታ ዲቻ ለአፍሪካ ኮንፌዴሬሽን ዋንጫ የመጀመሪያ ቅድመ ማጣሪያ አድርጎ ከተጋጣሚው ከዛንዚባሩ ዚማማቶ ጋር 1-1 አቻ ወጥቷል። ሁለቱ ቡድኖች ከአስር ቀናት በኋላ የመልስ ማጣሪያቸውን በሐዋሳ ኢንተርናሽናል ስቴዲየም ያደርጋሉ። በመጨረሻም የኢትዮጵያ እግር ኳስ ፌዴሬሽን የፕሬዝዳንታዊና ስራ አስፈጻሚዎች ምርጫ ለአራተኛ ጊዜ ተራዝሟል። የምርጫው ሂደት ከትናንት በስቲያ በአፋሯ ሰመራ ከተማ ሊካሄድ ቀጠሮ ተይዞለት ነበር። ሆኖም በእጩዎች አቀራረብና በሌሎችም የምርጫ ስርዓት ጥርጣሬ የገባው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የምርጫው ጊዜ እንዲራዘም በጠየቀው መሰረት ወደ የካቲት 24 እንዲሸጋገር ተደርጓል። በዚህ ዙሪያ በቀጣይ ሙሉ መረጃውን ይዘን እናቀርባለን። በእኔ በኩል ያለው ይኸው ነው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።